Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም፣ እንደምናመሻችሁ። በዛሬው የጋቢና ጉዟችን በኢትዮጵያ የተለያዩ ክልሎች የሚገኙ የዩኒቨርሲቲ ተማሪዎች በሀገሪቱ የሚታየው የጸጥታ ሁኔታ ጋር ተያይዞ ስጋት ካደረባቸው ቆይቷል። በአሁኑ ወቅት ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደትን አስተጓጉሏል። የዩኒቨርሲቲው ፕሬዝዳንትም የስራ መልቀቂያ ደብዳቤ አስገብተዋል።
እኔ ደግሞ ልጆችን ፈርቻለሁ። በጣም ነው የምቀርባቸው፣ ኤክስትሪምሊ ነው የምቀርባቸው። ከዛ ማግስት ጠዋት ሰላም አይዘን እዛው ግቢ ውስጥ ነው። ኢሹ ምንድን ነው? ታደሰ ወርዶ ሌላ ሰው መሆን አለበት።
ዶክተር ታደሰ ሀብታሙ ምክንያታቸውን ያስረዳሉ። በሌላኛው ዘገባችን በቀጥታ ወጣት ሴቶችን የሚመለከት ጉዳይን እናነሳለን። በመንገድ ላይ ስትሄዱ ለከፋ ወከባ፣ የጾታ ትንኮሳ ያጋጥማቸዋል?
መልሱን በፌስቡክ አት ቪኦኤ አምሃሪክ ላይ አሁኑኑ ላኩልን። ካይሮ፣ ካራቺ፣ ኪንሻሳ፣ ኒው ዴልሂ እና ሳኦ ፓውሎ ለሴቶች ደህንነት አስጊ ቦታዎች ተብለዋል።
በደሌ ስንኖር በተለይኛ ወጣት ሴቶች ከምሽቱ አንድ ሰዓት በፊት ቤታችን መግባት አለብን። ከጓደኞቻችን ጋር ለመዝናናት በምሽት መውጣት ብንፈልግ እንኳን ወንድሞቻችን እንጂ እኛ አንችልም።
በኢትዮጵያ ያለውን ሁኔታ ደግሞ ዶክተር ስህን ሊያብራሩልን ይዘናቸዋል። እንዲያውም
አንቷ አትበሉኝ ብላለች ሴታዊት የሚባል የስርዓተ ጾታ ተቋም ውስጥ ከፍተኛ እንቅስቃሴ በማድረግ ላይ ትገኛል።
አስቀድሮ መድፈር ዴሊ የዛሬ 6-5 ዓመት መሰለኝ የነበረው በጊዜው ብዙ ሰዎች ኢትዮጵያ እንደዚህ ሊሆን አይችልም፣ ኢትዮጵያውያን መቼም እንደዚህ አያረጉም የሚል ነገር ነበረ። ይክባበቱ ነው ሀና ለናንዱ በጣም በተመሳሳይ መንገድ ከትምህርት ቤት ወጥታ ትራንስፖርት ይዛ ቤተዋ በምትሄድ ጊዜ ታፍና ተወስዳ በአምስት ቀን ሙሉ በጣም አሰቃቂ ነገሮች አድርገዋት ያው እንደምታውቂው ሞተች።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከእስያ ጉብኝታቸው ከተመለሱ በኋላ ቃል በገቡት መሰረት ፍትህ የጎደለው የንግድ አሰራሯ በሚሉት ምክንያት ቻይና ላይ ለመጠንከር መዘጋጀታቸውን ተንታኞች ይናገራሉ። ፕሬዚዳንቱ ቻይናን በጎበኙበት ወቅት ቻይና ከዩናይትድ ስቴትስ ጋር ያላትን የንግድ ግንኙነት ለራሷ በሚጠቅም መንገድ በማራመዷ ጥቅስ ይገባታል ሲሉ መናገራቸው ሰዎችን ግራ አጋብቶ ነበር። ፕሬዚዳንቱ በ250 ቢሊዮን ዶላርስ የሚገመት የንግድ ስምምነት በተፈራረሙበት ወቅት እኔ ቻይናን ጥፋተኛ አላደርግም፣ ለዜጎቿ ጥቅም ስትል ሌላ ሀገር በሚጠቀምባት መንገድ ለመጠቀም የምትሞክር ሀገርን ማን ይነቅፋል ሲሉ ተናግረው ነበር።
በሌላ ወገን በካቡል አፍጋኒስታን መዲና በተደረገ የፖለቲካ መሰባሰብ አጠገብ በተካሄደ የቦምብ ጥቃት ቢያንስ 10 ሰዎች ተገድለዋል። የከተማይቱ ፖሊስ ጽህፈት ቤት ቃል አቀባይ በሲር ሙጃሂድ አንድ ከፍተኛ የፖሊስ አዛዥ የሚገኝባቸው 8 የጸጥታ ኃይል መኮንኖች በዛሬው ጥቃት ከተገደሉት መካከል መሆናቸውን ጠቁመዋል። ከሞቱት መካከል ሲቪሎችም እንዳሉባቸው በመግለጽ የሞቱት ብዛት ከ18 በላይ ሊሆን እንደሚችል የአፍጋኒስታን ሚዲያ የጸጥታ ኃይል ምንጮችን ጠቅሶ ዘግቧል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ለጥቃቱ ኃላፊነቱን ወስዷል።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ሶሪያ ውስጥ ተካሄደ ስለሚባለው የኬሚካል መሳሪያ ጥቃት የሚያጠናው ቡድን ውክልና እንዲቀጥል የሚቀርቡ እቅደ ሀሳቦች ላይ ድምጽ ይሰጣል። ዩናይትድ ስቴትስና ሩሲያ በየበኩላቸው ተቀናቃኝ እቅደ ሀሳቦችን አቅርበዋል።
የካምቦዲያ ከፍተኛ ፍርድ ቤት ዋናው የሀገሪቱ ተቃዋሚ ፓርቲ እንዲፈርስ አዟል። የጠቅላይ ሚኒስትር ሃን ሀሰን ፍጹም ስልጣንን በበለጠ ለማስረጽ የተወሰደ እርምጃ ይመስላል። 9 ዳኞች የተሰየሙበት ከፍተኛ ፍርድ ቤት በሙሉ ድምጽ ያለፈው ብይን 118 የካምቦዲያ ብሔራዊ መድን ፓርቲ አባላት ለቀጣዮቹ 5 ዓመታት በማንኛውም አይነት የፖለቲካ እንቅስቃሴ እንዳይገቡ አግዷል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን እንመለሳችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜር ነው።
እኔም መስታወት አራጋው። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው የጋቢና ዘገባ ወደ ትምህርት ቤት ይሆናል የሚወስደን። በተለያዩ የኢትዮጵያ ክልሎች የሚገኙ የዩኒቨርሲቲ ተማሪዎች በሀገሪቱ የሚታየው የጸጥታ ሁኔታ ጋር ተያይዞ ስጋት ካደረባቸው ቆይቷል። በአሁኑ ወቅት ታዲያ ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደትን አስተጓጉሏል። ከትግራይ ክልል የመጡ ወደ 100 እንዲያውም ከመቶ የሚበልጡ ተማሪዎች ደህንነታችን አደጋ ላይ ወድቋል ሲሉ ትምህርት ቤቱን ለቀው ወደ ጋምቤላ ክልል መጓዛቸውን ዘግበናል። የጸጥታ ኃይሎች ወደ ግቢው መግባታቸው ስጋት የፈጠረባቸው የኦሮሚያ ክልል ተወላጆችም እንደዚሁ ትምህርት ቤቱን ለቀው ወጥተዋል። ከሌሎች ክልል የመጡ ተማሪዎችም ተሰባስበው የመማር ማስተማር ሂደቱ ካልተጀመረና ጸጥታ ካልተጠበቀ ወደ ትውልድ ቀያችን መልሱን በማለት ላይ ነው የሰነበቱት። ይህን ሳምንት በዚህ ሁኔታው በእንዲህ እንዳለ የመቱ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ሀብታሙ የስራ መልቀቂያ ደብዳቤ አስገብተዋል። ለምን? ትናንት ማምሻውን አነጋግሬያቸዋለሁ።
ግቢ ውስጥ በነበረ ችግር ምክንያት ልጆች ወጥተው ነበረ። ከመቱ ዩኒቨርሲቲ እየሾለኩ ወደ ጋምቤላ ሄደው ነበር ልጆች። እነዚህ ልጆች በቃ ተከፍተው ሄደዋል። ከመጡ ተግባብቶ ከኛ ጋር የተሰጣቸውን የልመና ሂደትና የማስተማመኛ ሂደት ሰምተው ከመጡ በኋላ እስቲ ሰብሰብ ብለን ደግሞ ተማሪዎቹም ነፃ እንደሆኑ ከኦሮሞ ተማሪዎች ቢሆን ሰላም ፎረም ይባላል፣ ስቱደንትስ ካውንስል አለ፣ መምህራንን ይዘን፣ አባገዳችን ይዘን፣ የዞን ጸጥታ ይዘን፣ የሀገር ሽማግሌዎች ይዘን እና አስተዳደር ክፍሉ ይዘን ኮንፊደንስ እንዲኖራቸው እና በግቢ ውጭ ወደ ግቢን ሲመጡ ሰብሰብ አድርገን ውጭ በአዳራሽ ውስጥ ወያይተናቸው በል እንግዲህ እኛ ከእንግዲህ ምንም ነገር አትሆንም፣ በቀጥታ ወደ ዩኒቨርሲቲያችሁ ተመለሳችሁ ስራችን ስሉ ብለን ልጆችን ወደ ውስጥ ወደ ግቢ እንሸኛለን። ከተማ ነው ያለው መጀመሪያ።
እሺ።
በአውቶቡስ ነው ከጋምቤላ ያመጡን ልጅ ሰዎቹ። ከዛ እነዚህ ልጆች መምጣታቸው ራሱ ደስ ብሏቸው እየጨፈሩ ይገባሉ ወደ ግቢ። ከዛ እኔ ተከትዬ ሲሄድ ግቢ ውስጥ ችግር እንደተፈጠረ ደማየው። ምንድን ነው ችግር የተፈጠረው? የኦሮሞ ልጆች የተወሰኑ ግሩፕ ምንድን ነው የሚሉት? ከአሁን በፊት እኛ ምንም ሳናደርጋቸው ሄዱ። ከሄዱ በኋላ ደግሞ አሁን ምን አይቶ ሄዱ? ለምን ተመለሱ? እዚህ የነበሩት ምን ሆኑ? የሚል አይነት ዝም ብሎ አለ የጩኸት ነገር ያስነሳሉ። በቃ የተቃውሞ አይነት ነገር። መጀመሪያ በእርግጥ ተስማምተን ነበር። እዛ በኋላ ልጆቹን የያዘው መኪና ዙሮ ይወጣል ተግቢ። በቃ በጣም ደነገጥኩኝ እኔ እጅግ በጣም ደነገጥኩ። ልፋታችን ብዙ ነበር፣ እነዚህ ልጆች ወደዛ አሳምሮ ለማምጣት እኛ ብቻ ሳይሆን የፌዴራል አካላቱ በጣም ብዙ አካላት የተሳተፈበት የማሳመን ስራ ነበር የተሰራው። እዚህ አደረስ ነው። በኋላ እንደገና ደግሞ ሪቨርስ ሲያደርግ በጣም ተናደድኩ። ይሰማኝ ነው በቃ ምን ማድረግ አለብኝ። እሱን ስለ እሱ ማስበው ከእሱን እያሰብኩ እያለሁ ልጆች እንግዲህ ሰልፍ ነገር ከምሽቱ አንድ ሰዓት በኋላ ስለሆነ ጨለምለም ብሏል። በሉ እንግዲህ ልጆች ልክ አልሰራችሁ እባካችሁ እና በሉ ተረጋጉ ነው ወደዶ ምግቡ እያልኩ እስከ 4 ሰዓት 5 ሰዓት ጋር ቆየሁ ግቢ ከነሱ ጋር ቆየሁ። እነዚህ ልጆች ደግሞ ከጋምቤላ የመጡት ምግብ አልበሉም፣ መኝታ የላቸውም። እንደገና መኝታና ምግብ ወደዛ ትራንስፖርት እንዲሆን አረፍ እና ልጆቹ ጋር ተረጋግቼ ወደ ቤት ሳልገባ ነው እዛ ቆሜ በቃ ያለውን ውዥንብር ትነሳል። ዳውን ታደገ ማለት ጀመሩ። እዛው እነሱ ጋር ቆሜ ነው ማታ ነው ብቻዬን ነኝ። ከዛ የጸጥታ ክፍልም አለ በእርግጥ እኔ ደግሞ ልጆችን ፈርቻለሁ። በጣም ነው የምቀርባቸው፣ ኤክስትሪምሊ ነው የምቀርባቸው። ከዛ እናድር ጠዋት ሰላማዊ ሰልፍ እዛው ግቢ ውስጥ ነው። ኢሹ ምንድን ነው? ታደሰ ወርዶ ሌላ ሰው መሆን አለበት።
ስጋቱን ምንድን ነው መጀመሪያ ላይ የፈጠረው? ምክንያቱም እያነጋገርን ነው ግቢ ውስጥ የኦነግ ባንዲራና ፈንጂ ያዘ ተብሎ ክስ እንኳ አልተመሰረተበትም። የተወነጀለ ሀጎስ የሚባል ልጅ አለ።
ፈንጂ አይደለም የሆነግ ባጥራ።
ይሄንን እናረጋግጥ። ፍተሻው ማን ያደረገው? እንዴት ነው የተያዘው? ምንድን ነው የተያዘው? ይሄን ይንገሩኝ።
እኔ በዛን ሰዓት የትምህርት ጉባኤ ነበረብኝ። ሌላው ክልል ላይ ነው ከየትምህርት ሚኒስቴር ዩኒቨርሲቲዎች ይጠራል በየጊዜው። በዛ ስብሰባ ላይ ነበርኩኝ። ይሄን ነገር ሰምቼ ልጆች ያው ኢንፎርሜሽን ይደነሰናል ጠዋት ፍተሻ ሊከ ከዛም ሰሞን ይሄን ለዚህ ነገር መነሻ የሆነው በከተማና በወረዳው አካባቢ ከሰዎች ቤት እየተፈተሸ የሚገኘው የጦር መሳሪያና የህጋዊ ያልሆነ ባንዲራ ነው፣ የኦነግ ባንዲራ ነው። ይህንን ስሜታቸው ውስጥ ስላለ ልጆች በግድ እንግዲህ ሩመር በጣም ብዙ ነው። አንዳንድ ጊዜ ችግር ሲኖር ሩመሮች በጣም ስለሚበዙ ፈንጂና መሳሪያዎች ሊኖሩ ይችላሉ ግቢ ውስጥና ይፈተሽልን እኛ ለደህንነታችን አስጊ ነው የሚል አንድ ሞብ ተነሳ፣ በጣም አደገኛ የሆነ ሞብ። ስለዚህ ፕሬዚዳንቶች እና የጸጥታ ክፍሉ ተስማምቶ በቃ እንግዲህ ይሄ ጥርጣሬ ካለ ምንም ችግር የለም ማንም ዩኒፎርምሊ ይፈተሻል በሚል
ሁሉንም ነው። ግን የፈተሻችሁት
ዩኒፎርምሊ ከፍረሽ ተማሪ እስከ መጨረሻ ተማሪ ነው የተፈተሹት። እና
ይህን ጥያቄ መልሼ ልጠይቆት፣ ፈንጂ ተይዟል ግቢ ውስጥ?
ግቢ ውስጥ ፈንጂ አልተያዘ፣ ፈጽሞ አልተያዘ፣ ፈጽሞ የለም። ባንዲራው ተገኝቷል፣ ፈንጂ የሚባል ነገር ግቢ ውስጥ የለም። ይህን ሌላ ቦታ ላይ ሲገኝ ነበሩ ነው እንግዲህ ሰዎች አሶሴት ያደርጋሉ። ዲ ነው
እንደምመለከተው ከሆነ አሁን ትምህርት ቆሟል።
አዎ በቃ ኦን ኦፍ እያለ አሁን ሰሞኑ በአብዛኛው የለም።
ያነጋገርኳቸው የኦሮሚያ ተማሪዎች ደግሞ የፌዴራል ፖሊስ እና የጸጥታ ኃይሎች ግቢ ውስጥ ገብተዋል፣ ይሄ ደግሞ ለእኛ ድብደባ ወከባ ስለሚፈጥር ትተን እየወጣን ነው የሚሉት። ይሄ እውነት ነው? ፖሊስ ገብቷል?
ግጭቶች ስለነበሩ ያንን ለማረጋጋት ሲባል ነበሩ እነዚህ ክልል ፖሊሶች ነበሩ፣ ውስጥ ድሮም ከኛ ጋር ነበሩ።
ከእሁድ ጀምሮ ፌዴራልና መከላከያ ገብተዋል?
ከእሁድ ጀምሮ ነው። ኤግዛክትሊ ማለት ምንድን ነው? አሁን ግጭቶች ጀመሩ እና አንዳንድ ልጆች በጣም እንፈራለን የፌደራል ፖሊሲ ይግባልን የሚል ጥያቄ ያነሱ መሰለኝ። በጣም ሴኩሪቲያችን ሴኩር አይደለንም የሚል ጥያቄ ሲያነሱ የክልል ፖሊስ አለ፣ ኦኬ፣ አስፈላጊ ከሆነ እነሱም የፌደራል ፖሊሱን በአካባቢ ስላለ ይግባ የሚል ውሳኔ የወሰኑ ይመስለኛል። እዛ ቦታ ላይ የለውም ብቻ ከወጣው በኋላ ነው ነገር። በጣም የበለጠ ኮንፊደንስ ለመስጠት ነው እንጂ ለልጆቹ የተለየ ጸጥታ ያመጣሉ በሚል አልነበረም፣ ግን ኮንፊደንሱ ይሰማቸው በሚል ነው።
Shirin Gabina
Blashangul 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 Zagabina Zagabina Blashangul
እንግዲህ ከዚሁ ጋር በተያያዘ በመቶ ዩኒቨርሲቲ ዙሪያ ሁለት ወጣት ተማሪዎች እርስ በርስ እንዲወያዩ አድርገናል። ሁለቱም የጸጥታ የደህንነት ስጋት አለባቸው። ሁለቱም ተጎጂ መሆናቸውን ነው የሚናገሩት። ስማቸውን ለደህንነታቸው ሲሉ ለመጥቀስ አልፈለጉም።
እኛና እነሱ መጀመሪያ አብረን እንኖራለን ነበር፣ ምንም ችግር የለም ነበር። ግን ለስልፍ የተጀመረው ለሶማሌ ላይ የተነሳው ጀምሮ እነሱ ግቢ ውስጥ በቃ ባንዲራ ምናምን ጋር ተያዟል። ስለዚህ ከዛ ጀምሮ እኛ በቃ እነሱ ጋር መጣላት ጀምረናል። መጀመሪያ ለምንድን ነው እንደዚህ የሚያደርጉ እኛ ምን አጠፋን ብሎ በቃ ከዛ ጀምሮ እኛ እነሱ ጋር መጣል ጀምሮ በቃ እነሱ መጀመሪያው በቃ እኛ ምንም ጥፋት የለም፣ እነሱ ጋር እንበላለን፣ እንተኛለን፣ እንጫወታለን፣ ሰላም እንጠይቃለን፣ በቃ እንደ ወንድም ነው የምንኖር።
እስኪ ይህንን በተመለከተ ደግሞ ከአዲስ አበባ ለደህንነቷ ሰግታ አዲስ አበባ ነው ያለችው፣ ስሟ እንዲጠቀስ አልፈለገችም፣ አብራህ የምትማር ተማሪ ነች። እስኪ በአንቺ በኩል ያለውን እንስማ።
ያው የሚለው እኔ እንጃ ማለት ተማሪዎች አሁን በተለይ ሰከንዴሮች ምናምን እንደዚህ ትግሬዎቹ ሰብሰብ ማለት እንትን አላቸው እንደዚህ በዜማ ምናምን የሚንቀሳቀሱ ደስ እንደ ጓደኛሞች ማለት ነው። ሲጀመር ቦምብ ምናምን የተባለው ወሬው ራሱ የተናፈሰ ወሬ ነው እንጂ ሲጀመር አንድ ትግሬ እንትን ስለት ይዟል ተብሎ ጫካ ሁላ እንትን ተበጥሯል ምናምን እዚህ ጋር ጥሎታል ምናምን ተብሎ ማለት ነው። ዝም ብሎ ጠላት ያወራው ነው እንጂ በእርግጠኝነት የምነግርህ ማንም ትግሬ በቃ መጥፎ ስራ ላይ እንትን የሚል የሚሳተፍ ተማሪ የለም ሲጀመር ማለት ነው። ግን ሆን ተብሎ ጀስት ተማሪው ላይ ጥርጣሬ ለማሳደር ምናምን የተደረገ እንዲህ የተወራ ወሬ ነበር። ግን እነሱ በቃ ላይ ያሉት እኮ ያውቁታል። ወሬውን የጠነሰሱት እኮ ሴራውን የጠነሰሱት በስርዓት እውነታውን ያውቁታል። ግን ከስር ያለው ተማሪ እውነት ነው የሚመስለው። አንድ ትግሬ ቦምብ ያዘ ሲባል በቃ ይዘዋል ምናምን ተብሎ እነሱ ራሱ ከመፍራታቸው እንደዚህ ከስጋታቸው የተነሳ ነው እኛንም ለማሳደድ ውጡ ለማለት ምናምን የደረሱ ሲጀመር ማለት ነው። ግን እስኪ ማን ነው አንድ ተማሪ ይሄ ቦምብ ይዘዋል ተብሎ ሲወራ ስለ እውነት ለማረጋገጥ እንትን ያለ ተማሪ አለ? የለም ሲጀመር ማለት ነው። በዛ ተይዞ ነው። ሲቀጥል ደግሞ መንግስትና ትግሬ ምንድን ነው የሚያገናኘው ሲጀመር ማለት ነው። እኔ ከራሴ ጀምረው እኔ ለመንግስቱ የምደግስበትም እንትን አለኝ የሚቃወምበት እንትንም አለኝ። ሁለቱም ለማለት ግዴታ በቃ የትግራይ ህዝብ የእሱ አባል ነው ኢህአዴግ አባል ነው ኢህአዴግን ይደግፋል ብለው ስለሚያስቡት ነው። እኔ ነግሬ ያለው ትላንትም ማለት ነው። ሲጀመር ይሄ ቦምብ ተይዘዋል ስለት ይዘዋል ምናምን ትግሬዎች እንዲንት የተባለ የተናፈሰ ወሬ ነው ሲጀመር። ዝም ብሎ በቃ የተናፈሰ ወሬ ነበር ሲጀመር። በትንሽ ነገር ከሆነ ይሄ ላይ የደረሰው ተማሪዎች ግን ስለ እውነታው ለማረጋገጥ ምናምንም አልጣሩም ሲጀመር ማለት ነው። ሀጉስ ደግሞ በእርግጠኝነት የምነግርህ ውጪ ላይ ነበር እኔ ስለነበርኩኝ ማለት ነው። ከጓደኞቹ ጋር ምናምን ውጪ ነበር። አጋጣሚ ዝም ብሎ በጥርጣሬ ሎከር ፍተሻለ ተባለ እና ተደውሎ እና ሎከርን ክፈት ሲባል ሲሄድ አውቀው ጠቅልለው ባንዲራውን የኦነግ ባንዲራ ጠቅልለው ራሳቸውን የያዙ ያስገንከትሱበት ከዛ አለ ይሆን እዚህ ጋር ተገኝቷል ምናምን ተብሎ ተጋዘች። እሱን ለመወንጀል ያክል ነው እንጂ በእርግጠኝነት 101% የምነግር ቦምብ የሚባል ይዞ አልተገኘም ሲጀመር ማለት ነው። ሰው ያወራው ነገር ነው። ከዛ ተማሪዎቹ ደግሞ እንደዚህ አርጓል እግዚአብሔርን የምነግር ከኔ ለኦሮሞም ለአማራም ለምናምን በጣም ፍቅር አለ። ምክንያቱም በቃ ስንት ዓመት የኖርኩበት ግቢ ነው ሲጀመር ማለት ነው። እኛንም
አንድ ጥያቄ ባንዲራ ጋር የያዘው ሰው የለም እያለች ነው።
ባንዲራ ይዞ የተባለው ተማሪ አውቀው የከተተበት ነው እሱ ሲጀመር
መመርሃው ማለት ነው። እሱ ለምንድን ነው ባንዲራ የያዘ የተቀበለው? ለምንድን ነው እሱ እሱ የእኛ ባንዲራ ማለት ነው እሱ አይመለከትም። ለምንድን ነው እሱ መጀመሪያ የያዘው? እሱ አላማ ምንድን ነው? እስኪ ይሄ ግለጽ መጀመሪያ።
እሺ ልንገርህ፣ ልጠይቅህ። አንተ አሁን እርግጠኛ ነህ ሀጎስ ባንዲራውን ይዞታል አይተሃል?
አዎ አይተሃል። አሁን እሱ ኢሜጅ አለኝ ራሱ። አዎ አለኝ ፎቶ።
አይደለም ልንገርህ፣ ፎቶ ሊኖር ይችላል እጁ ላይ ጠቅለውና ይዘውታል እንደዚህ ይዞታል። መጀመሪያ
ግን አላማ ምንድን ነው? ለምንድን ነው ባንዲራ የያዘው? እሱ አይመለከትም አለ ባንዲራው። ለምንድን ነው የያዘው? ይሄ ብቻ ነገሮች እና ከዛ ምንም ችግር የለም
እኮ ወደ አላማው ለመምጣት እኮ መጀመሪያ ልጁ ባንዲራው ይዞታል ለከሩት በእውነት እሱ አስቀምጦ ተገኝተዋል ወይስ አልተገኘም ማለት አለብን መጀመሪያ ማለት ነው።
ይህ ጥያቄ ብቻ እንደሚመልስ ነው እኔ የምፈልግ ማለት ነው። ከተማ ውስጥ ደስታ የምህል ሶስት ሰዎች ቦምብ ባንዲራ ማስታወቂያ ጋር ተይዟል። እሱማ ማለት ነው አሁን እኛ እኮ ከተማ ውስጥ እነሱ ከያዘው በኋላ ነው ግድ እንደሚፈትሽ ዶርም እንደሚፈትሽ በቃ እኛ መፍራት የምጀምር ማለት ነው። ግድ ውስጥ ስፈትሽ እሱ ባንዲራ ጋር ተይዟል። ስለዚህ እሱም እስካሁን ምንም በቃ እስር ቤት ሲገባ እኛ እኮ ማለት ነው እንደ ሌሎች በቃ ምንም ድብደባ ምናምን ስድብ ምናምን ምንም ጉዳት ላይ እሱ ላይ አልደረሰም።
እርስ በርስ መነጋገርም የሚቻልበት መድረክ ለመፍጠር ነው። እናመሰግናለን ሁለታችሁንም።
የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ ልቤን ዘርግፌ ካንተ ልብ ጥዬ እጄን ሰጠሁ ሳላስብ ድንገት መባሉን አወቅሁ ልዩነት ህደት የህይወትን ቋጠሮ ልፈታ ስመጣ አስተናግዳኝ ነበር ዓለም ተገላብጣ ብርቱ መስዬ።
ጸደንያን የመረጠችልን መስታወት አራጋው ነች። በጣም ስታደንቂያት ነበር።
አዎ በጣም ጎበዝ ድምፃዊ ናት።
ልክ ነው። ተከታዩ ዘገባችን እንግዲህ የሴቶችን ደህንነትና ጥቃትን የሚመለከት ነው። እነዚህ ሁኔታዎች የማይኖሩባቸው የዓለማችን ትላልቅ ከተሞች ተብለው የተመሰገኑት ለንደን፣ ቶኪዮና ፓሪስ ናቸው። እንኳን ደስ ያላችሁ ለንደን፣ ቶኪዮና ፓሪስ። በዚህ ጥናት ደግሞ አይ እንደው የምትሰሩት ስራ ትክክል አይደለም ከተባሉት መካከል ካይሮ፣ ካራቺ፣ ኪንሻሳ፣ ኒው ዴሊ እና ሳኦ ፖሎ ለሴቶች ደህንነት አስጊ ቦታ መሆናቸው ተረጋግጧል። ጥናቱ ደግሞ የተደረገው ቶምሰን ሮይተርስ ፋውንዴሽን በተባለ ድርጅት አማካይነት ነው። በጥናቱ መሰረት 300 በጥናቱ 380 በሴቶች ደህንነት ላይ ባለሙያዎች ላይ የተሳተፉበት ሲሆን በዓለማችን 19 ትላልቅ ከተሞች ላይ በተደረገው ጥናት ነው ይህንን ውጤት ያገኙት። በዚህም ጥናት መሰረት 26 ሚሊዮን ሰዎች ይኖሩበታል ተብሎ የሚገመተው ኒው ዴሊ በቀዳሚነት ለሴቶች ደህንነት በጣም አስጊ መሆኗ ተረጋግጧል። ሪቱ ጆሺ ያጠናቀረችውን ዘገባ መስታወት አረጋው ይዛለች።
የህንድ ዋና ከተማ ኒው ዴሊ ለሴቶች በጣም አደገኛ ከተማ ተብላ ተፈርጃለች። ጌታ ናምቢሳን የሴቶች መብት እንቅስቃሴ ውስጥ ተሳታፊ ናት።
ዴሊ is particularly unsafe. I really wouldn't say that. But I think it is the fact that there is so much of reporting in Delhi.
ዴሊ በተለይ ሰላማዊ ቦታ አይደለችም ለማለት አልደፍርም። እንደማስበው ግን በደልሂ ደህንነትን የሚያጠራጥሩ ክስተቶች ተመዝግበዋል። በርካታ የጾታ ትንኮሳና ጥቃትን በሚመለከቱ ውይይቶች ተደርገዋል። የተለያዩ በሴቶች ላይ የደረሱ ዘግናኝ ጥቃቶች ስለነበሩ
የጾታ ጥቃት ድምጾች በተደጋጋሚ ከየቦታው ይሰማሉ። በተለይም እንደ አውሮፓውያኑ አቆጣጠር በ2012 ዓ.ም አንዲት አዳጊ ወጣት በጉልበተኞች የደረሰባት መደፈር በርካቶችን ያስቆጣ ነበር። ይህች ታዳጊ ጥቃቱ ከደረሰባት በኋላ ብዙም ሳትቆይ ነው ህይወቷ ያለፈው። በዚች ልጅ ሞት ምክንያት መላው የህንድ ከተሞችን የሚመለከት ጥብቅና አዲስ ህግ ተደንግጎም ነበር። ህንዳውያን ሴቶች ግን የህጉ መኖር ምንም አይነት ለውጥ እንዳላመጣ ይናገራሉ።
If you're walking, you will like kind of a showpiece for everybody because all the people
በአደባባይ በግርሽ እየተጓዝሽ ሁሉም ሰው አይነ ቁራኛ ነው የሚከታተልሽ። ምንም ሳይኖር ልክ እንደ ትርኢት ነው ሁሉም የሚያዩሽ።
What stepping out in the night one has to think twice if you're on your own.
ከመሸ በኋላ ለብቻ ከቤት ለመውጣት ሁለት ጊዜ ማሰብ ያስፈልጋል።
ስዋቲ ማሊዋል በዴሊ የሴቶች ፖሊስ ኮሚሽን ዋና ስራ አስኪያጅ ናቸው።
Nobody has any fear in Delhi. People think that whatever they do with women, this system will not be able to do it.
ከዚህ በፊት ማንም በደልሂ የሚኖር ሰው እንዲህ ያለ ፍርሃት አልነበረውም። ሰዎች የሚያስቡት በሴቶች ላይ ጥቃት ሲደርስ ምንም እርምጃ እንደማይወሰድ ነው። ከአስር ዓመት በፊት የደልሂ ከተማ ፖሊሶች ቁጥር 80 ሺህ እንዲደርስ ጥያቄ ቀርቦ ነበር። እስከ ዛሬ ቁጥሩን ለመጨመር ምንም የተወሰደ እርምጃ የለም።
እንደ ህንድ ብሔራዊ የወንጀል ቢሮ መረጃ መሰረት ባሳለፍነው ዓመት ብቻ በኒው ዴሊ በሴቶች ላይ የሚደርሱ ጥቃቶች 184 በመቶ ጨምሯል። ይህ ደግሞ ከህንድ ሌሎች ከተሞች ጋር ሲነጻጸር በጣም ከፍተኛው ነው። መገናኛ ብዙሃን ውስጥ የምትሰራው ደርሺቲ ዴይ እንደምትለው እሷና መሰሎቿ ካለ ጠባቂ በምሽት ከቤት አይወጡም።
በደሊ ስንኖር በተለይኛ ወጣት ሴቶች ከምሽቱ አንድ ሰዓት በፊት ቤታችን መግባት አለብን። ከጓደኞቻችን ጋር ለመዝናናት በምሽት መውጣት ብንፈልግ እንኳን ወንድሞቻችን እንጂ እኛ አንችልም። አንዲት ሴት በድፍረት በምሽት ብቻዋን ብትወጣና አንድ ጉዳት ቢደርስባት የራሷ ጥፋት ተደርጎ ነው የሚወሰደው።
አጥኚዎቹ እንደሚሉት ደልሂ ለደህንነት የማታሰጋ ከተማ ተብላ ለመጠራት ከዚህ በኋላ ረጅም ጊዜ ይፈጅባታል። በርካታ የከተማዋ ሴቶች በከተማዋ በሰላም በማንኛውም ሰዓት መንቀሳቀስ ይችሉ ዘንድ ተክተው እየጣሩ ናቸው። ምናልባትም ከጊዜ ብዛት የወጣት ሴቶቹ እንቅስቃሴ በማህበረሰቡ አስተሳሰብ ላይ ከፍተኛ ተጽዕኖ ሊያመጣ ይችል ይሆናል።
በኢትዮጵያ ያለውን ሁኔታ ደግሞ እናንተም ተወያዩ። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እየተቀበልን ነው። በጣም ወሳኝ ጉዳይ በመሆኑ ይህንን ሁኔታ እንድታስረዳን ደግሞ ዶክተር ስህን ተፈራን በጋቢና አሳፍረናል። በኢትዮጵያ የሴቶች ጾታዊ ጥቃትን በከፍተኛና የሁለተኛ ደረጃ ትምህርት ቤቶች ለመቀነስ የሚሰራ ሴታዊት የተባለ ተቋምን ትመራለች። ከመስታወት ጋር ተወያይተዋል።
ችግረኛ አካባቢዎች የምንላቸው አመዘግመ አዲስ አበባ ቦታዎች የችግረኛ አካባቢዎች ሊባሉ ይችላሉ። በጣም ራምፐንት የሆነ ጥቃት ነው ያለው ሴቶች ላይ አካላዊ፣ ስነ ልቦናዊ፣ ከስድብ ከትንኮሳ አልፎ የእውነት ለሆኖስ ህይወታቸው የሚያስፈራቸው ብዙ አይነት ቫይለንስ ይደርስባቸዋል። ደግሞ በተለይ በጣም ቫልነብል ተጋላጭ የሚሆኑ ከችግረኛ ቤተሰብ የሚመጡ ልጆች ማደሪያ የሌላቸው እና በተለይ በወሲብ የሚተናገሩ ሴቶች በጣም ኃይለኛ ጥቃት አለ አዲስ አበባ። ስለዚህ ለአንዳንድ የከተማ ነዋሪዎች ኢስላሞቹ ከተማዋን ብትመስልም በአብዛኛው ሴቶች ግን ከባድ ነው። በተለይ ደግሞ ትንኮሳ በእንግሊዝኛ ሴክሹዋል አሶልት የሚባለው ላሉ የሚታየው እኛ ሀገር ኖርማል በቃ ኖርማል ነው። ሀራስመንትም ትንኮሳም ኖርማል ነገር ነው። በየቀኑ ሴቶች የሚያጋጥማቸው ነገር ነው። በተለይ ደግሞ ትራንስፖርት አካባቢ ላይ አንድ ጥናት ተካሂደው ነበር። አንድ ማስተርስ ተማሪ ያጠናቸው ነው 86% ነው ያገኘችው ፕሬቨለንት ደግሞ አዲስ አበባ ብቻ ነው አሁን ይህ ጥናት የተካሄደው። ግን 86% ፕሬቨለንት ነው ያለው። ያን ያህል ነው አንዲት ሴት ለጥቃት መጋለጧ። እና ራንክ አርጊ ብትይኝ ከሌላ ሀገሮች እና ከሌላ ከተሞች ምን ያህል እንደሚወዳደር አላውቅም። ግን እኔ በግሌ ከኒው ዴልሂ ፕሮብሊ ብዙ አያንስም። ምክንያቱም አንደኛ እኛ ጋር የጥናት ጉድለት አለ። ግን ደግሞ ፓርቲክለር የሆኑ በጣም ኤክስትሪም የሆኑ ፎርምስ ኦፍ ቫይለንስ ዴሊ የታዩት እዚህ ታይተዋል። የተለመዱ ጥቃቶች የምንላቸው አስገድዶ መድፈር በጣም አለ። እንደ አስገድዶ መድፈርም ታይታይ ማለት ነው በትምህርት ቤቶች በጣም እናያለን። አሁን አዲስ አበባ ዩኒቨርሲቲ ስንከታተል የነበረው አንድ ኬዝ ነበረ። በሁለተኛ ደረጃ ትምህርት ቤቶች በጣም የተለመደ ነው። ስራ ቦታ የተለመደ ነው። አለቆች ከወሲብ ጋር የተገናኘ ጥቅም ከብዙ ጊዜ ከሰራተኞቻቸው ከሴት ሰራተኞቻቸው ይጠብቃሉ። እና እንደዚህ ከፋፍለን ስናየው የተንሰራፋ ነው። በሁሉም አቅጣጫ ሴት ላይ በተለይ ወሲብ ነክ የሆነ ጥቃት ብዙ ሴቶች የተጋለጡ ናቸው። አሁን ለምሳሌ አስገድዶ መድፈር ዴሊ የዛሬ አምስት ዓመት መሰለኝ የነበረው በጊዜ ብዙ ሰዎች ኢትዮጵያ እንደዚህ ሊሆን አይችልም፣ ኢትዮጵያውያን መቼም እንደዚህ አያረጉም የሚል ነገር ነበረ። ታውቂዋለሽ ኬዙ እርግጠኛ ነኝ። ከዛ ግን ልክ በአመቱ ነው ሀና ልላንጎ ልክ በአመቱ ነው ያችን ጂኦፊሲንግ ነበር የምትባለው የዴሊ ልጅ ዴሊ ነዋሪ ይክባበቱ ነው ሀና ለናንዱ በጣም በተመሳሳይ መንገድ ተመሳሳይነቱ በጣም በሚያስተናግድ መንገድ ትራንስፖርት ከትምህርት ቤት ወጥታ ትራንስፖርት ይዛ ቤተዋ በምትሄድ ጊዜ ታፍና ተወስዳ በአምስት ቀን ሙሉ በጣም አሰቃቂ ነገሮች አድርገዋት ያው እንደምታውቂው ሞተች። እኛም አሁንም በቅርብ የዛሬ ወርም አይሞላም አንድ ጎዳና ተዳዳሪ በተመሳሳይ መንገድ ሞተች። አምስት ወይም ከዚያ በላይ የሆኑ ወንዶች ደፍረዋት። አሲድ መድፋት ድሮ ተሰምታ ይታወቅም ነበር ኢትዮጵያ ውስጥ። አሁን ግን እየሰማ ነው አራተኛ ኬዛቻ ያለ የምናውቀው አጸደር ጊዜ የምትባለች አዲግራት አሁን ባንኮክ ሕክምና እየተከታተለች ነው። እና የትም ቦታ ያሉ አይነት ጥቃቶች አሉ ኢትዮጵያ እና ሌት በሌት በቃ ሁሉ ጊዜ ተደጋግሞ አይነት የሚደርስ አይነት ፈተናዎች አብዛኛው የኢትዮጵያ ሴቶች በተለይ በከተማው አካባቢ ያጋጥማቸዋል።
በዚህ ጉዳይ ውስጥ ላይ እየሰራችሁ ነው የምትገኙት፣ መፍትሄዎቹ ምንድን ናቸው? የችግሩ መሰረቱ ምንድን ነው?
አንደኛ የሴቶች ዝቅ ያለ ቦታ ለሴቶች የሚሰጠው እና የወንዶች የበላይነት ያጠቃለን ደግሞ ከሌላው ህዝብ ከሌላው ቦታ የተለየምን ብለን ማሰብ ማቆም አለብን። ምክንያቱም ችግራችን ተመሳሳይ ነው፣ መፍትሄው ተመሳሳይ ነው። መፍትሄው የምናምነው ይህንን መሰረታዊ የሆነ የአስተሳሰብ ለውጥ ንቃተ ህሊና የመቀየር ነገር ነው። አንደኛ ሴቶችን የራሳችንን ወርት የራሳችንን ዋጋ ማወቅ አለብን። እንዲመተንኮች፣ እንዲመጎተት፣ እንዲመጎዳት፣ ለወሲብ መጠየቅ እንደሌለብን እና መብትም እንዳለን ማወቅ አለብን። ሲጀምር ሴቶች የመከላከል ስራ በቂ አልተሰራም በኢትዮጵያ። ሁለተኛ ደግሞ ከወንዶች ጋር አብረን የምንሰራው የወንዶች የማንነት የወንዶች የወንድነት ምንድን ነው የሚለውን ጥያቄ መፈተሽ አለብን እና መፍትሄው የሚያው ጋ ነው፣ ችግሩ የሚያው ጋ እንደህረሰብ እንደፈጠር ነው፣ መፍትሄው የሚያው ጋ ነው።
እንግዲህ ሄኖክ ዶክተር ስህን እንዳለችው ችግሩ ያለው እኛ እጅ ላይ ነው፣ መፍትሄውም ያለው እኛ እጅ ላይ ነው።
እዚህ ላይ ደግሞ የሁላችንም ኃላፊነት ያለበት ጉዳይ ነው።
እውነት ነው።
ሁሉም በኃላፊነት ወስዶ ሊሰራ የሚገባው ሁኔታዎችን ለመቀየር የሚገባው ነው። እናመሰግናለን። ለዘገባውም ዶክተር ስህንንም እናመሰግናለን። ጠፍቶኝ ስትራመስ ምን ነበር ዛሬ ባገኘ ዙሪያውን ባፈካ መሳቂ አይንህን ባየሁት መስደቅን በቃኘሁት መስደቅን በቃኘሁት የት ብያ ለሂድ የት ብዬ ከቶ የት የትፈልግ የትጋት የት ብዬ ንፈልግ ከቶ የት ባንቺ ድምጽ ይሻላል። እኔ እዚህ ጋር ባይገባ ምን ይመስልሻል?
ተው እንጂ። እንግዲህ ያው የዛሬ የጋቢና ጉዟችን በዚሁ እየተጠናቀቀ ነው። የጸደንያን ሙዚቃ ባንቆርጠው ደስ ይለን ነበረ፣ ግን ሁላችሁም ከየዩቲዩብ ላይ የሚሆን ከየቦታው እየፈለጋችሁ ባካችሁ አድምጡ።
አዎ፣ አስተያየታችሁንም ፌስቡክ አት ቪኦኤ አማሪክ ላይ ላኩልን። ስናስተናግዳችሁ ያመሸነው ሄኖክ ሰማእግዜርና
እኔም መስታወት አድራጋው ነበር።
ሞክቢል ያበሮ ዝግጅታችንን መራ። ታላቁ ከርተስ ባይነም ደግሞ ኢትዮጵያን እየናፈቀ ነው፣ ይመጣል በቅርቡ።